ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ክብራትና ክብራን አድማጮቻችን፣ ይህ የጋሻ አማራ ድምጽ ራዲዮ ነው። የዛሬ ዕለተ ሐሙስ ታህሳስ 27 2015 ዓመተ ምህረት ዝግጅታችን እነሆ ጀመረ። የማስተናግዳችሁ ዮዲት ለገሰ ነኝ። በመጀመሪያ ወደ አጫጭር ዜናዎች እናልፋለን። የአማራ ህዝብ የወልቃይትና የራያን ጉዳይ በአንክሮ እንዲከታተል ጥሪ ቀረበ። የአማራ ብልጽግና በባህር ዳር ዝግ ስብሰባ ያካሄደ መሆኑ ታውቋል። እየተካሄደ ባለው ዝግ ስብሰባም የአማራ ነባር ርስት የሆኑት ወልቃይትና ራያ አጀንዳ መሆናቸውን ከውስጥ አዋቂ ምንጮች ለመረዳት ተችሏል። በስብሰባው ላይ አቶ ሽመልስ አብዲሳን ጨምሮ ሌሎች የኦህዴድ አመራሮች መገኘታቸውን የገለጹልን የውስጥ አዋቂ ምንጫችን የኦህዴድ አመራሮች በወልቃይትና በራያ ዙሪያ ፖለቲካዊ ሴራ ሊሰሩ ስለሚችሉ የአማራ ህዝብ ጉዳዩን በትኩረት መከታተል ግድ ይለዋል ሲሉ መልእክት አስተላልፈዋል። ለኦነግ ሸኔ ቀጥተኛ ድጋፍ እንደሚያደርጉ የሚነገርላቸው የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በባህር ዳር እየተካሄደ ባለው ዝግ ስብሰባ የአማራ ክልል ባለስልጣናትን ሰብስበው መመሪያ እየሰጡ መሆናቸውም ታውቋል። ይህ ደግሞ በርካታውን የአማራ ህዝብን እያነጋገረ ይገኛል። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለም በአቶ ሽመልስ አብዲሳ አቅጣጫ ከሚሰጣቸው አመራሮች መካከል አንዱ ሆነው ስብሰባውን እየተካፈሉ መሆናቸው ተረጋግጧል። ይህ በእንዲህ እንዳለ በኢህአዴግ ዘመን በሞግዚት አስተዳደር ስር የነበረው የአማራ ክልል አሁን ደግሞ ከሞግዚት አስተዳደር ወጥቶ በቀጥታ በሌላ ክልል መመራቱን ቀጥሏል ብለው የሚናገሩ ሰዎችም ተበራክተዋል። በአጠቃላይ ግን የወልቃይትና የራያ ጉዳይ የአማራ ህዝብ ጉዳይ እንጂ የስልጣን ጥመኛ የሆኑ መሪዎች ጉዳይ አይደለም ያሉት ምንጫችን የአማራ ክልል መሪዎች በወልቃይትና በራያ ጉዳይ ታሪካዊ ስህተት እንዳይሰሩ ጥንቃቄ ማድረግ እንዳለባቸው ተናግረዋል። በአዲስ አበባ ለቡ ባቡር ጣቢያ አካባቢ የኦህዴድ ኦነግ ፖሊሶች ቤታችን አይፈርስም ያሉ 5 የአዲስ አበባ ነዋሪ አማሮችን በጥይት ተኩሰው መግደላቸው ተሰማ። ለጊዜው የታወቀው የማች ቁጥር ይህ ነው ያሉት መረጃ ሰጫችን ቁጥሩ ከፍ ሊል እንደሚችል ተናግረዋል። በጥይት ተደብድበው የቆሰሉ መኖራቸውም ተገልጿል። ከ7000 በላይ ነዋሪዎች ከዚህ አካባቢ ብቻ በዛሬው ዕለት ቤታቸው ፈርሶ ጎዳና ላይ መውደቃቸውን አረጋግጠዋል። በተመሳሳይ በኮልፌ ቀራኒዮ ክፍለ ከተማ ያለምንም ማስጠንቀቂያ የህብረተሰቡን መኖሪያ ቤቶች እያፈረሰ ያለውን ግብረ ኃይል አጅበው ከመጡት የጸጥታ ኃይሎች በተተኮሰ ጥይት 4 ሰዎች መቁሰላቸው ተነግሯል። በኮልፌ ቀራኒዮ ክፍለ ከተማ ዓለም ባንክ አካባቢ ልዩ ስሙ ማርያም ሰፈር ዛሬ ታህሳስ 26 2015 ዓ.ም ምረት ከረፋዱ 3 ሰዓት ጀምሮ ያለምንም ማስጠንቀቂያ የህብረተሰቡ መኖሪያ ቤቶች እንደፈረሱ ታውቋል። የአማራ ወጣቶች ማህበር በባህር ዳር የመስከረም አበራን የግፍ እስር አስመልክቶ የሚከተለውን መግለጫ አውጥቷል። በአፈና የሚቆም የተጀመረ የአማራ ትግል ፈጽሞ የለም። መስከረም አበራ አማራዊ ንቃት፣ ብቃት፣ እውቀትና ብርታት የተጎናጸፈች ጀግና፣ ብርቱ መምህርት፣ ጋዜጠኛና ጸሐፊ ናት። ሀሳቧን በነጻነት በልበ ሙሉነትና በድፍረት የምትገልጽ የእኛ ዘመን ጀግና አርበኛ ስትሆን ሀሳቧን በነጻነት መግለጿ ብቻ በአፋኙ መንግስት በግፍ እስር ላይ ትገኛለች። ሀሳብን መግለጽ ወንጀል አይደለም። ብርቱዋን መስከረም አበራን በማፈን በማሰር ከትግል ዞር ማድረግ አይቻልም። ምክንያቱም የቆመችለት እውነትና ሀቅ ስለሆነ በማሰር በማፈን እንዲሁም በማሳደድ የሚቆም የተጀመረ የአማራ ትግል በጭራሽ የለም። የትግላችን መዳረሻ የአማራ ህዝብን ህልውና ማረጋገጥ ነው። በዚህ አጋጣሚ የአማራ ወጣቶች ማህበር በባህር ዳር የሚከተለውን መልእክት ማስተላለፍ ይወዳል። አንደኛ፣ ዘላለማዊ ክብር ለአማራ ህዝብ ህልውና ብለው ሁሉንም አይነት መስዋዕትነት ለከፈሉ እየከፈሉ ለሚገኙ የአማራ የቁርጥ ቀን ታጋዮች ሁሉ ይድረሳቸው። ሁለተኛ፣ በግፍ እስር እየተሰቃዩ ዋጋ እየከፈሉ ለሚገኙት ሁሉ ያለውን ታላቅ አክብሮት ይገልጻል። በተለይም ፋኖ አርበኛ ዘመነ ካሴና ጸሐፊ መምህርትና ጋዜጠኛ መስከረም አበራ ያለንን ከፍተኛ አክብሮት በማህበራችን ስም እንገልጻለን። መንገዳችሁ መንገዳችን ነው። ይህ ትውልድ የሚከፈለውን ሁሉ መስዋዕትነት በመክፈል አማራዊ ክብራችን፣ ልዕልናችን፣ ትንሣኤና መነሳታችንን እናረጋግጣለን። አማራ በቆራጥ ልጆቹ ተጋድሎ ታሪኩን ያድሳል። የአማራ ወጣቶች ማህበር በባህር ዳር። ጋዜጠኛና የታሪክ ምሁሩ ጋሽ ታዲዮስ ታንቱ ፍርድ ቤት ቀርበው ተሰይመው የነበሩ የኦሮሞ ተወላጅ የሆኑት ዳኛ የተነሱ መሆናቸው ተነግሯቸዋል። የጋዜጠኛና የታሪክ ምሁሩ ጋሽ ታዲዮስ ታንቱ ጠበቃ ታለማ ግዛቸው እንደገለጹት ደንበኛቸው ቀደም ሲል በተሰጣቸው ቀጠሮ መሰረት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ ጸረ ሽብር ወንጀል ችሎት ቀርበዋል። ታህሳስ 25 2015 በነበረው ችሎት ጋዜጠኛና የታሪክ ጸሐፊው ታዲዮስ ታንቱ ኦሮሞን ሰደብክ ተብዬ በተከሰስኩበት ወንጀል የኦሮሞ ተወላጅ ሆነ ሰብሳቢ ዳኛ ሆኖ ሊመራኝ ይገባም በማለት ባቀረቡት አቤቱታ ዙሪያ ምላሽ ተሰጥቷል። በዚህም አቤቱታ የቀረበባቸው የኦሮሞ ተወላጅ ሆኑት ሰብሳቢ ዳኛ መነሳታቸውና ከታህሳስ 26 2015 ጀምሮ ጉዳያቸው አዲስ በሚሰየሙ ሰብሳቢ ዳኛ እንደሚታይ ተነግሯቸዋል። በተጨማሪም የቀረበባቸውን ክስ ለመከላከል ይችሉ ዘንድ አዲስ አበባ ፖሊስ ከግንቦት 2014 ጀምሮ የያዘባቸውን ማስረጃዎች እንዲመልስላቸው አቤቱታ ማቅረባቸውን ተከትሎ ፖሊስ ይዞ እንዲቀርብ ትዕዛዙ በመሰጠቱ ታህሳስ 26 2015 ፍርድ ቤት ይቀርባሉ። ከተያዙባቸው 22 አይነት ማስረጃዎች መካከል መጻሕፍት፣ የባዮግራፊ ሰነዶች እና ሌሎች እስከ 10 የሚደርሱ ጠቃሚ ሰነዶች እንደተያዙባቸው ተነግሯል። ጋዜጠኛና የታሪክ ጸሐፊ ታዲዮስ ታንቱ ጥር 8 2015 ችሎት የሚቀርቡትም ከደረሰላቸው የመከላከያ ማስረጃ ዝርዝራቸውን ለማሳወቅ መሆኑን ጠበቃ ታለማ ተናግረዋል። በተደጋጋሚ ለእስር እየተዳረጉ ላሉት ለጋሽ ታዲዮስ ታንቱና ለቤተሰቦቻቸው በምንችለው መልኩ ከጎናቸው በመሆን ኃላፊነታችንን እንድንወጣም ጥሪ ቀርቧል። ውራን አድማጮቻችን፣ የዕለቱን ዜና በዚህ እናጠናቅቃለን። ወደ ቀጣዩ ልዩ ዝግጅታችን እንሸጋገራለን።
What did you ነገር ታሪኩን ከረሳው ለካ ሰው በቁሙ ይመስላል ረሳው ዘላለም አስታርቁኝ ናገር ይሰለቻል ወገር ይሰለቻል ወይ ነው ገሎ በሄደ ወይም ሰምቶ ለቻዋል
ፋኖናሊ ጀግናውናሊ
ለወጥ መግዚያብ ሊንተ ካለ መሸከል ማድረግ ነው መግዚያብ ሰላም ወይደ ራገር የናው ዘው
ይህ ጋሻ የአማራ ድምጽ ራዲዮ ነው። የዛሬውን የሁለተኛ ክፍል ፕሮግራም እንቀጥላለን። የዛሬው የውይይት ፕሮግራም እንግዳዬ ዶክተር አረጋኸኝ ንጋቱ ነው። ዶክተር አረጋኸኝን ብዙዎቻችሁ ታውቁታላችሁ፣ የጋሻ አማራ ቼርማን ነው። እሺ ዶክተር አረጋኸኝ፣ በመጀመሪያ ለዛሬው ፕሮግራም አብረህኝ ስለቀረብክ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ዮዲት ስለጋበሽኝ።
እሺ በዛሬው ቀን ብዙ ዜናዎች ሰምተናል። ከወለጋ እስከ አዲስ አበባ ያማራ ሰቆቃና ጭቆና እንደቀጠለ ነው። አማራ ወገናችን በወለጋ ሆነም እየተጨፈጨፈ ነው መንግስት በራሽ በሆነ መንገድ። አዲስ አበባም ጋዜጠኞች፣ ታዋቂ ሰዎች፣ አማራ የሆኑ ወይም ለአማራ የተቆረቆሩ የሚባሉ እየታሰሩ እየታፈኑ ነው። እና እነኚህ ነገሮች ሁሉ እየተከናወኑ ነው እና አንዳንድ ጥያቄዎች ያስነሳሉ። ከዚህ ጋር ተያይዞ አማራ ራሱ ላይ በተጫነው በአዴን ላይ ምን አይነት እርምጃ መውሰድ አለበት? ሰላማዊ የሆኑ እርምጃዎች፣ ሰላማዊ የሆኑ እንቢተኝነቶች እንዳሉ ሆኖ ሌላም ደግሞ በኃይል የመጡበት ኃይሎች አሉ፣ የሚያስሩት፣ የሚያርዱት፣ የሚያሰድዱት፣ የሚያፈናቅሉት። እነኚህ ኦሮሞማ ልንላቸው እንችላለን፣ ኦነግ ሸኔ ልንላቸው እንችላለን፣ መንግስት መራሽም ልንላቸው እንችላለን፣ ወይም ደግሞ ህወሓትም ትጥቅ ትፈታለች ተብሏል፣ እየፈታች ነው ተብሏል። ግን ያ እርግጠኛ መሆኑ አይታወቅም። ዳግም ወረራ ልታደርግ ትችላለች አማራ ክልል ውስጥ እና አማራው በየቦታ ያለው አማራ በወለጋ ውስጥ ያለው ሊሆን ይችላል፣ ወይ በአማራ ክልል ያለው አማራ፣ በአዲስ አበባ ያለው አማራ እንዴት ነው እሱ ራሱን ማዘጋጀት ያለበት? ራሱን ለማዳን፣ ቤተሰቡን ለማዳን እና ደግሞ አልፎ ህብረተሰቡን አማራን ለማዳን እንዴት ነው መደራጀት እና መዘጋጀት ያለበት የሚለው ጥያቄ ሲነሳ አንደኛው የሚነሳው ዋነኛው እና ታላቁ ነገር እኔም ብዙ ጊዜ የምሰማው በጎበዝ አለቃ መደራጀት ነው። እና በመጀመሪያ ምንድን ነው ይሄ አደረጃጀት? ታሪካዊ የአማራ አደረጃጀት ነው ይባላል። ምንድን ነው በትንሹ ይሄንን ብትገልጽልኝ እና እንዴት ነው እሱ አሁን አማራው ከትንሹ እስከ ትልቁ መደራጀት ያለበት የሚለውን ብትመልስልኝ እና ደግሞ ምን አይነት ጥንቃቄዎች መውሰድ አለበት አማራ ሲደራጅ? ምክንያቱም በውስጣችን ለመንግስት የሚያቃጥሩ ልበል ሰዎች አሉ እና እነሱንም እንዴት መጠንቀቅ አለብን የሚለውን ስንደራጅ እነሱን እንዴት ተጠንቅቀን መያዝ አለብን የሚለውንም ጥያቄ ላንሳልህ።
ዮዲት፣ በጣም መሰረታዊ የሆነ ጥያቄ ነው ያነሳሽው። ትክክል ነው። ሰላማዊ ትግል ብቻውን ዳር የሚደርሰው ቢያንስ የሰውነት መብት፣ ሰው ወጥቶ የመግባት ሰው እንደ ሰው በእምነትም ከሄድን በእግዚአብሔር አምሳል የተፈጠረን ሰው የሚያከብር እና የሰው ሞትን ሊሰጠው የሚችለውን ክብደት ሰው መሞት የለበትም። ሰው ወጥቶ መግባትን እንደ ብርቅ ማየት የለበትም። ከቦታ ቦታ ተንቀሳቅሶ መስራትን እንደማይገኝ ነገር መሆን የለበትም። በየቀኑ በየሁኔታው በእያንዳንዷ ቀን ልክ እንደ ትንፋሳችን ያህል ቀሎ ሊገኝ የሚገባው ነገር በሙሉ ከብዶ የሆነበትን ሁኔታ በምናይበት ሰዓት ሰላማዊ ትግል ሊወስድ ይችላል። አሁን ባለው ሁኔታ ግን አሁን እንደ ምሳሌ አንድ ነገር ላንሳ። የአዲስ አበባ ህፃናት ተማሪዎች በማያውቁት ቋንቋ ትርጉሙን ከተነገራቸው ደግሞ በሚሰድባቸው እና ዝቅ በሚያደርጋቸው ሳይኮሎጂካሊ በሚጎዳ ከዛም አልፎ ደግሞ መጀመሪያ የአንድ ሰው ማንነት ይከበር ሲባል አፉን በፈታበት ቋንቋ መማር የሚለው ተገሶ የአዲስ አበባ ህፃናት ይህንን ቋንቋ ካልተማራችሁ ይህንን ባንዲራ ካላውለበለባችሁ ተብሎ በላያቸው ላይ ተጭኑባቸዋል። አዲስ አበቤነታቸው ተገሷል። ይህንን ለማስገደድ ግደሉ የሚል መመሪያ በተለይ ደግሞ በአዲስ አበባ ፖሊስ ስም የሚንቀሳቀሱ የኦሮሞ ልዩ ኃይሎች በአዲስ አበባ ላይ ተሰማርተው ወጣቶችን ህፃናትን ሳይቀር እስከ መግደል መድረስ አለባቸው ተብሎ ይህን ያህል መመሪያ የተሰጠበት ነው። ይህንን በምናይበት ሰዓት ምን ያህል ነው በሰላማዊ ትግል ቢያንስ ቢያንስ ይሄንን ነገር ድንጋይ ሳይሰብሩ ወይም ደግሞ ንብረት እንኳን ሳያጠፉ ባለበት ሁኔታ የእናንተን ፖለቲካሊ የተጫነ ወይም ፖለቲካሊ በጣም የከረረ በአክራሪነት በጽንፈኝነት በህዝብ ላይ ለመጫን ያደረጉትን ነገር በሰላማዊ ነገር መቃወም ወደ ሞት የሚያቀርብ መድረሱ ምን ያህል አምባገነንነት በአገሪቱ ውስጥ እንዳለ የሚያሳይ ነው። ተመሳሳይ ነገር በወለጋ የሚያየነው እንደሆነ አሁን ፋኖ ጁሃር እና የኦሮሚማ እና የኦሮሞ ኢሊት የሚባሉት በሙሉ በፖለቲካውም በሚዲያውም ያሉት ፋኖ አዲስ አበባ ወለጋ ገብቶ እንደሚዋጋቸው እያደረጉ ነው። ያው ውሸት ነው። በፍጹም ውሸት የሆነ ነገር ነው። እየሆነ ያለው ምንድነው? ህዝብ ወጥቶ ሸሽቶ የሚሄድበትን በማሳጣት ቤት ድረስ እየመጣን እንደፈለግን እየቆለፍን በላይ ላይ እናቃጥ፣ እንደፈለግን እንረሽናቸው፣ እርጉዞቻችሁን ሆዳቸውን እየቀደደን እንደፈለግን ነው፣ ህፃናቶችን እንደፈለግን እንጨርሳቸው፣ እንድፍጃቸው በሚልበት ሰዓት ህዝብ የግድ ራሱን መከላከል አለበት። በዛ ሁኔታ ነው ያለውን የኢኮኖሚክ መሰረታቸውን እያናቁ ቢያንስ ቢያንስ ህይወቴን የሚጠብቅልኝ ብለው መሳሪያ ገዝተው ራሳቸውን መከላከል የጀመሩት። ያሁን ተገደው የመጣ ነው። ተገደው አዲስ አበባ ውስጥ ያሉ ወጣቶች በጭከና ከሄዱበት ተገደው የሚያደርጉት እንቅስቃሴ ነው። ይሄ ታሪካዊ ሀቅ ነው። አንድ ዲክታተር ነገሮችን አንድ አምባገነን ነገሮችን ባከበዳቸው ቁጥር ምንድን ነው የሚቀጠቀጥ ብረት እየጠነከረ ይመጣል እንደሚባለው ሁሉ ህዝብን በአምባገነንነት በቀጠቀጡት ቁጥር ሁለገብ ወደሆነ ትግል መግባቱ አይቀሬ ነው። ይሄ ታሪካዊ ሀቅ ነው እና የጎበዝ አለቃ የሚባሉት በታሪክም አሁንም የምናየው ትግሉ የሚወልዳቸው ከዛ ከትግል ውስጥ አይ ዝም ብለንማ ቆመን አንሞትም፣ ቆመንማ እንዲህ አይነት ግፍ ሲታይ ግፍ ሲፈጸም ዝም ብለን ቆመን አናይ ብሎ የመራ እና አንድ ነገር ማድረግ አለብን ብሎ ያለ በሙሉ የጎበዝ አለቃ። ምን ማለት ነው? ዘመናዊ አነጋገር ትግሉ የሚወልዳቸው ከትግሉ ውስጥ በቆራጥነታቸው በመርህ ጥንካሬያቸው በተለያዩ መንገድ እነሱ አእምሯቸውን አስነስተው አእምሯቸውን አዘጋጅተው ሌሎች አእምሯቸውን እንዲዘጋጅና ወደ ተግባራዊ እንቅስቃሴ እንዲሄድ የሚያደርጉ በመሃላችን ያሉ ጀግንነታቸውን ማናቀው ሊሆን ይችላል። ማንም ሰው ተነስቶ ይሄ ሊሆን አይችልም ብሎ የተነሳ በሙሉ የጎበዝ አለቃ። በታሪክም ቢሆን ምንድነው ግፍን አልቀበልም፣ በነፃነት ላይ እየመጣን አልቀበልም፣ እሚንቀኝን አልቀበልም፣ ስብዕናዬን የሚገፍ አካልን አልቀበልም ብሎ ራሱን አስነስቶ ሌሎችን አነሳስቶ ወደ ተግባራዊ እንቅስቃሴ ካስገባ የጎበዝ አለቃ። ይሄ ትግሉ የሚወልደው ነው። መንግስት ደግሞ የጎበዝ አለቆችን ቆጥሮ ሊጨርሳቸው አይችልም። ምክንያቱም ከህዝብ የሚወጡ ስለሆነ አንዱ የጎበዝ አለቃ በስርዓቱ ሊገደል፣ ሊታሰር፣ ሊሰደድ ይቻል ይሆናል። ግን ሌላ ይተካዋል፣ ሌላ ይተካዋል፣ ሌላ ይተካዋል፣ ሌላ ይተካዋል። ዲክታተሮች ይወድቃሉ መጨረሻ ላይ። ይሄ የሚሆነው በእያንዳንዱ ማህበረሰብ ውስጥ ባሉ የጎበዝ አለቆች ነው። ታሪካዊ አመጣጣቸውን በድሮም ጊዜ ቢሆን አሁንም ያለው ኮንሴፕቱ አንድ ነው እና በዚህ ደረጃ አሁን አዲስ አበባ ውስጥ ህፃናት እንትን ሲሉ በመሃላቸው የጎበዝ አለቆች አሉ። ወለጋ ውስጥ እንደህማ ሊሆን አይችልም፣ ሁለት በመቶዎች ተገደል፣ በሺዎች ተገደል፣ ቤታችን ተቃጠለ፣ ቤተ እምነታችን ቤተክርስቲያኖችና መስጊዶቻችን ተደፈሩ ብሎ ይሄን የቆጨው በሙሉ የጎበዝ አለቆ ሆኖ አመጣል ማለት ነው። ወለጋ ውስጥ ላለው አንገደልምና አልሞትም ሲል የጎበዝ አለቃዎች አፍርቷል ማለት ነው በውስጣቸው። እና በዚህ መሰረት አምባገነኖች በአሁኑ ሰዓት አሁን በአብይ መንገድ እንደ ከልት እንዲታይ እየተደረገ ነው። ማንኛውንም መጥፎ አስተዳደርን እና አምባገነንነትን የሚቃወም በሙሉ ጫና ይደርስበታል። የፖለቲካ ስልጣን አሁን በጥቂት እንደውም አንዳንድ ኢትዮ 360 ላይ ሲናገሩ ያለው በዚህ በመስቀል ፍላወር የሚባል አካባቢ ማታ ማታ በሚጠጡ ሰዎች እጅ ወድቋል እና ጥቂት ሰዎች ውስጥ ስልጣን ወድቆ እንደውም በብልጽግና ውስጥ ያለው አብዛኛው ወሳኝ ሳይሆን እንደው ዝም ብሎ ተከታይና አጨብጫቢና ፍርፋሪ ለቃሚ ነው። ውሳኔዎች የሚወሰኑት ከካቢኔው ውጭ አሁን በአብይ ካቢኔ ውስጥ ይሄ ሁሉ ሲደረግ ስንቱን ካቢኔ ማቀው ብዙ ነገር ይመጣል። የራሱን ፓርላማ እኔ ለምሰራው ገንዘብ ከናንተ አላመጣሁት ብሎ ሲናገር ምን ያህል አምባገነንነት እንዳለውና ኢቭን ባጠገቡ እንደው ለስሙላ የሚያጨበጭቡለትን ፓርላማ እንኳን የማያከብራቸው በፍጹም በፍጹም ይሉኝታ የሌለው ሰው ነው። እንዲህ አይነቱን ስርዓት የሚያካሄድ ሰው ዞሮ ዞሮ አይቀርም ይወድቃል። ብዙ ዲክታተርነት መመዘኛዎች አሉ። አብዛኛውን ጊዜ ለሰላም ተጨናቂዎች ሰላምን ለማስከበር ስንል ይህን እናደርጋለን ያነርግ። ያ ግን ሲያደርጉ ህዝብን ለመጠበቅ የህዝብን ደህንነት ለመጠበቅ የህዝብን ሰላም ለመጠበቅ ሳይሆን የራሳቸውን ይሄ መዝባሪነትና የራሳቸውን አምባገንነት እና ስልጣን ለመጠበቅ የሚያደርጉት ነው። ይሄ የትም አያደርሳቸውም። ቢማሩ ኖሮ እና አብይን ወደ ስልጣን ያመጣው እኮ አብይ ስልጣን ላይ እንዲወጣ ያደረገው እኮ የአማራ ማህበረሰብ በተለያየ ቦታ ኩረን ደመቀ ዘውዴ ጀምሮ የሚደረግበትን ጫና አንቢ ብሎ ወደ ትግል ስለገባ እና አሁንም አብይ በዚህ 4 ዓመት ውስጥ ያሳየው ነገር በጣም በከፍተኛ ደረጃ ህዝቡን ወደ የማይፈልግ ሁኔታ ውስጥ እየከተተው ነው። የግድ ነው ሁለገብ ትግል የማይቀርም። በአሁኑ ሰዓት ኢትዮጵያ ውስጥ የተመዘገቡ ብዙ የፖለቲካ ፓርቲዎች አሉ። አንዱን እንደምሳሌ ያው ምናቀው ጥሩ ምሳሌ ባልደራስና እሱ ባልደራስን የሚመራው እስክንድር ነጋ በቃይ ብሎ ከጨዋታው ሜዳ ሲለይ አማራጩን ሁለገብ ትግል አጥቆታ። ያ ሁለገብ ትግል የሚመጣው በፖለቲካ ትግል በሰላማዊ ትግል ለውጥ እናመጣለን የሚሉት ከጨዋታው ውጪ ሲሆኑ ህዝብ ያለው አማራጭ ይሄንን አምባገነንና አሸባሪ ነው የመንግስት ጣም የሌለው ዋሾ ነውጥን ውሸትን ሐሰትን ዘራፋን በሙሉ በአለም ላይ እንጃ መጥፎ ምንላቸው መከሰቻው ሰይጣናዊ ነገሮችን በሙሉ ያካተተ መንግስት በህዝብ ላይ እየቀለደ ለዛላለም ሊኖር አይችልም። ይሄንን ደግሞ ህዝብ ወደንም ጣላም እንደተባለው ከውስጡ በሚወጡ የጎበዝ አለቆች ትግሉን ይቀጥላል። ያ ደግሞ የጎበዝ አለቆች የፈጠሩት ትግል እንቅስቃሴ ደግሞ ተሻለ የፖለቲካ ኃይል ወጥቶ ደግሞ ይሄን መንግስት ከመቀመጫው ላይ እንደሚነቀነቀውና እንደሚያስወግደው ምንም ጥርጥር የለኝም። እስካሁንም ስልጣን ላይ ያለው ህዝቡ በተቻለ መንገድ ስላልተደራጀ እንጂ ይሄ መንግስት መሰረት ኖሮት ወይም ጥንካሬ ኖሮት የመጣ አይደለም። ዮዲት አረዘምኩት መሰለኝ ትንሽ።
አይ ምንም ችግር የለም። እና ደግሞ በታሪክም እንደምናውቀው ሁሌም አሸናፊ የሚሆነው ህዝብ ነው እና በእነዚህ ጎበዝ አለቆች እና በተደራጁ የህብረተሰቡ አባላቶች ህዝብ ነው የሚያሸንፈው። የአማራ ህዝብ ያሸንፋል። የኢትዮጵያ ህዝብ እንደሚያሸንፍ ምንም ጥርጥር የለኝም። ተጨማሪ ጥያቄዎች ነበሩኝ ዶክተር አረጋኸኝ፣ ግን ሰዓት አጠረን። በሚቀጥለው ፕሮግራማችን ደግሞ እነኝን ጥያቄዎች እጠይቅሃለሁ። ስለነበረን ቆይታ እጅግ አመሰግናለሁ።
በጣም አመሰግናለሁ ዲት። እንግዲሁ በሌላ ጊዜ እስክንገናኝ ደህና ቆይኝ።
ክቡራን አድማጮቻችን፣ ለዕለቱ ያዘጋጀንላችሁ መርሃ ግብር ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን።
ወጥ በግዚአብሔር ለተቀን መሸቀል ማደግ ነው በግዚአብሔር ሰላም ወይ ደራገር የናወዘ